ግጭት እና ጦርነት ኢትዮጵያ ውስጥ ከፍተኛ የሆነ ሰብአዊና ምጣኔ ሀብታዊ ቀውስን አስከትሏል። እነዚህ የፖለቲካና የምጣኔ ሀብት አለመረጋጋቶች በወጣቶች ስነ ልቦና ላይ እያሳደሩት ያለው ጫና ምን ይመስላል? መፍትሄው ስንል በምሽቱ እንወያያለን። ባለሙያም ጋብዘናል። ሌሎች ዘገባዎችም ይኖረናል፣ እናስተዋውቃችሁ።
ያፈጠራ ምንድነው? የተለያዩ የፍራፍሬዎችን ለጣጮችን በመጠቀም ግን ቤዚካሊ ዋና የምንጠቀመው ከሹገር ኬን ወይም ደግሞ ከሸንኮራ አገዳ መጣጭ በመጠቀም ለወረቀት ጥሪቃነት የሚያገለግል ጽዳት እየሰራ ነው።
የሰማችሁት የአትክልትና የፍራፍሬ ተረፈ ምርቶችን በመጠቀም ወረቀት ማምረት ከጀመሩ 5 ወጣቶች መካከል አንዷን ነው። በምሽቱ እንግዳችን አድርገናቸዋል እነዚህን ወጣቶች። ሌሎች ዘገባዎችም ይኖሩናል። ሰዓት እንዳፈቀደም ሙዚቃም የምንጋብዛችሁ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ የሰኔ የማክሰኞ ምሽት የሰኔ 21 የማክሰኞ ምሽት የጋቢና ቤ መሰናዶ ጀምሯል። አብራችሁን ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶን በመምራት፣ ኤልያስ አስማረ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ወደ ውይይታችን እንሻገራለን። ኢትዮጵያ ባለፉት 4 አመታት ውስጥ ከባድ በሆነ የፖለቲካ አለመረጋጋት ውስጥ እያለፈች ትገኛለች። ሀገሪቱ በውስጣዊና ዓለም አቀፋዊ ጦርነቶች ባሳደሩባት ጫናም ለኑሮ ውድነት ተጋልጣለች። ከዚህ በተጨማሪም ስርዓት አልበኝነት በተለያዩ የሀገሪቱ ክፍሎች ውስጥ በመንገሱ ዜጎች በነጻነት ተንቀሳቅሰው ወጥተው መግባት አለመቻላቸውን እንዲሁም ደግሞ ወደ ተለያዩ ክልሎች ተንቀሳቅሰው ስራ ለመስራት እንደተቸገሩ ይገልጻሉ። የሀገሪቱን ከፍተኛ ቁጥር የሚይዙት ወጣቶች ታዲያ የዚህ ገፈት የመጀመሪያዎቹ ቀማሾች ናቸው። ስራ አጥነት ጋር ተደማምሮ ይሄ ችግር በእነሱ ላይ ከፍተኛ የሆነ የስነ ልቦና ጫናም አስከትሏል። ይሄ ታዲያ ለመሆኑ በአሁን ሰዓት ያለው የፖለቲካ አለመረጋጋት በወጣቶች ህይወት ላይ እያሳደረ ያለው የስነ ልቦና ጫና ምንድን ነው? እንዴትስ መውጣት ይቻላል? በሚለው ዙሪያ ለመነጋገር የስነ ልቦና ባለሙያ በምሽቱ ጋብዘናል። የጋበዝነው እንግዳችን ባለሙያ ቢኒያም ከድር ነው። ጤና ይስጥልኝ ቢኒያም፣ እንደምን አመሸ?
ጤና ይስጥልኝ፣ እንደምን አመሻችሁ?
ጥሪያችንን አክብረህ ስለመጣህ እናመሰግናለን። ቢኒያም እንግዲህ በቀጥታ ወደ ውይይታችን ነው የምንገባው፣ ምክንያቱም ሰዓትን ለመሻማት በሚል ነው። በአሁን ሰዓት በሀገሪቱ ውስጥ የፖለቲካ አለመረጋጋት መኖሩ ይታወቃል። ከዚህ በተጨማሪ ደግሞ ይሄ የፖለቲካ አለመረጋጋት ያስከተለው የኑሮ ውድነት አለ። ከዚህ ቀድሞም የነበሩ የስራ አጥነት ሁኔታም እየተባባሰ መጥቷል እና ይሄ በወጣቶች ስነ ልቦና ላይ ያሳደረው ጫና ምንድን ነው እሱ ትላለህ?
መልካም። እንግዲህ አሁን ባግ የተከሰቱ ተደራራቢ ችግሮች አሉ። ከጦርነቱ ማስከትሎ ጦርነቱ ያመጣቸውም ቀውሶች አሉ። በተጨማሪም የኑሮ ውድነቱ ተደማምሮ በፊት ከነበሩት ቀውሶች ተደራራቢ ችግሮች ይተዋላሉ እና በዚህም ችግሮች ምክንያት ደግሞ አብዛኛው ተጎጂ የሚሆነው ወጣቱ ክፍል ነው እና ወጣቱ ክፍል በዚህ ችግሮች ምክንያት ምንም ይደርስበታል የሚሉትን ነገሮች ለማየት ለምሳሌ በጦርነቱ ምክንያት የተፈጠሩ የኑሮ ውድነቶች የሚያሳዩት ጫና ወጣቶቹ ላይ፣ ወጣት ማለት ለምሳሌ ኢነርጂ አለው፣ ጉልበት አለው፣ መስራት ይፈልጋል፣ ኃይል የተሞላ የማህበረሰቡ አንድ ክፍል ነው እና በወጣትነት አንድ ሰው በወጣትነቱ ጊዜ የሚሰራበት ጊዜ ነው። ምርታማ የሚሆንበት ጊዜ ነው። ብዙ ፈጠራዎችን የሚሰራበት ጊዜ ነው። ይህንን ጊዜውን ለምሳሌ ስራ የማያገኝ ከሆነ ለምሳሌ አንድ ሰው ስራ ሲኖረው የአይምሮ ጤና በጣም እያደገ ይሄዳል። ስራ ያለው ሰው ስራ ከሌለው ሰው በተሻለ የአይምሮ ጤና አለው እና ስራ እጥነት መብዛቱ ስራ ለመኖሩ ወጣቶች ላይ ምን ይፈጥራል? በጣም የጫና የጭንቀት ይፈጥራል። ምክንያቱም አቅማቸውን እየተጠቀሙ አይደለም፣ ስራ አላገኙም። በዚህ ምክንያት የተለያዩ ለድብርት ስሜቶች፣ ለጭንቀት ስሜቶች፣ ለሱስ ሊጋለጥ ይችላል። ምክንያቱም በስራ የሚያሳልፈውን ጊዜ ትርፍ ስለሚሆንበት ያንን ጊዜውን ደግሞ በተለያዩ ነገሮች ጤነኛ ባልሆኑ መንገዶች ሱስ ላይ በመግባት አልኮል ሊሆን ይችላል። ይህንን የማድረግ መጠናቸው ከፍተኛ ነው እና በጣም ስራ በቀነሰበት እና የስራ እጥ በበዛበት ሀገሮች ላይ አብዛኛው የሚታሉ ነገሮች እንድናቸው እነዛ ወጣቶች ያልኩልና የሱስ ተጋላጭ ሆናሉ። በአልኮልና በሱስ በመጋለጣቸው ምክንያት ደግሞ የራስ ማጥፋት፣ የዲፕሬሽን ስሜቶች ተጋላጭ ሆናሉ። የከፍተኛ የሆነ የድብርት ስሜት ደግሞ ወደ ወንጀል ይወስዳቸዋል፣ ወደ አልባሌ የሆኑ ሱሶች ውስጥ ያምራቸዋልና ስራ አለመኖር ብቻ የስራ አጥነት መዛቱ ብቻ ወጣቶች ላይ በጣም ብዙ የሆነ የስነልቦና ጫናን ያሳድራል። በተጨማሪ ደግሞ ተስፋ መቁረጥ፣ ስራ የለውም አንድ ወጣት ስራ የለኝም ብሎ ሲያስብ ተስፋ አይታየውም፣ ነገን ማሰብ ይከብደዋል። እና ተስፋ ደግሞ አንድ ሰው ሲቆርጥ ወደ ወንጀል የመግባት መጠን አለው። ምክንያቱም ተስፋ የለው ሰው ሌላ ሰውም አያዝንም። ምክንያቱም ምንም ተስፋ ካልታየው ቀጥታ ለራሱን ጥቅም ብቻ ማድረግ ማግኘት ስለሚፈልግ ጊዜያዊ ስሜቶችን ማውረድ ይፈልጋል። ሱስ ውስጥ ስለሚገባ ያንን ሱስ ለማስታገስ ሲል ወደ ወንጀል ማህበረሰቡን ወደ መጉዳትና የዛ ማህበረሰብ ጠላት ወደ መሆን ይገባል። እና ስራ አለመኖሩ ብቻ እነዚህ ሁሉ የስነ ልቦና ቀውሶች ያመጣል። በተጨማሪ ጦርነቱ ደግሞ ራሱ የሚፈጥረው ደግሞ ጫና አለ። በተለይ በጣም ጥሩ ለጦርነቱ በጣም ቅርብ የሆኑ ማህበረሰብ ክፍል አሉ። ራቅ ያሉ ደግሞ ግን እዛው አካባቢ ቢሆንም ግን ለጦርነቱ ትንሽም ቢሆን የራቅ ማህበረሰብ ክፍሎች የተለያዩ የስነ ልቦና ቀውስ ያጋጥማቸዋል። ለጦርነቱ ቅርብ የሆነው ወጣቱ ክፍል ለዲፕሬሽን፣ ለአንዛይቲ፣ ለፍርሃት በጣም ለከፍተኛ ነች
ድባቴ ለምንለው ማለት ነው
በጣም ድባቴ ውስጥ ይገባል። እና በተለይ ደግሞ ይሄ ፖስት ትራውማቲክ ስትረስ ዲስኦርደር ይባላል። የድህረ አደጋ ጭንቀት እክል፣ ይህኛውን የድህረ አደጋ ጭንቀት እክል በጣም ከፍተኛ ከመሆኑ የተነሳ ለረጅም ጊዜ የሚቆይ ነው። በጣም ለብዙ ጊዜያቶች ተሸክሞት ሊኖር ይችላል። ያ ወጣት በወጣትነቱ እነዚህን የስነ ልቦና እክሎች አንድ ሰው ኤክስፒሪያንስ ሲያደርግ በጣም ከባድ ነው የሚሆነው። ምክንያቱም በወጣትነቱ መስራት ያለበት ጥሩ ነገሮችን፣ ፈጠራዎችን፣ አገርን ለማሳደግ ራሱን ለማሳደግ አይምሮን እንዳይጠቀም ነው የሚይዘው ይሄ ሁሉ የስነ ልቦና ቀውስና በዚህ ጊዜ በስነ ልቦና የተጎዳ ወጣት በጣም ከባድ ነው ለሚቀጥለው ጄኔሬሽን ማለት ነው። እና እነዚህ ሁሉ ቀውሶች ያስተናግዳል አንድ ወጣት በኢኮኖሚ በስራ አጥነትና በጦርነት ውስጥ የሚያልፍ ወጣት ማለት ነው።
እንግዲህ እናንተም አሁን አንተም እንደ ባለሙያ ከወጣቶች ጋር ቀረብ ብለህ ወጣቶችን በተለያዩ ጉዳዮች ላይ ታማክራለህ፣ በተለያዩ መገናኛ ብዙሀን እንዲሁም ደግሞ ማህበራዊ ሚዲያዎች ደግሞ ዜናዎች እለት እለት የሚሰሙት ዜናዎች ከእለት እለት እየባሰባቸው የሚሄዱ ነው የሚመስለው። መጥፎና አሉታዊ ናቸው የሚሰሙት ዜናዎች። አንተ በስራህ ላይ እነዚህ ዜናዎች ወይም ደግሞ የሚሰሙት ነገሮች በአካባቢያቸው የተፈጠረ ያለው ጦርነት ያሳደረባቸው ጫና እንዳለ ታዝበሃል ወይ? ምን አይነት ነገሮች ናቸው በአሁኑ ሰዓት ወጣቶቹን እያሳሰቧቸው ያሉት?
ኦኬ፣ መልካም። እንግዲህ ሁላችንም የምንሰማው ነው ይህንን አሁን የተፈጠሩ ያሉትን ችግሮች እና ምንድን ነው እኛም ከሚያጋጥሙን ኬዞች እና እንዲሁም ከምንሰማው ከምናየው ነገር ወጣቶች ላይ አብዛኛው ያለው አንደኛው ከፍተኛ ነው የፍርሃት ስሜት የስጋት ማለት ነው የመጠራጠር። ምክንያቱም ሰው ፍርሃት ስሜት ውስጥ ሲገባ አይምሮ በባህሪው ሲፈራ የሆነን ነገር የመስራት አቅሙ ይቀንሳል። ፍርሃት ላይ ብቻ ነው የሚያተኩረው ማለት ነው። እና ተስፋ የመቁረጥ ስሜቶች በትምህርታቸው ለምሳሌ አንድን ተማሪ አጥና አንብብ እንዲህ ትለወጣለህ ብለን ልንመክረው እንችላለን። ግን በዚህ ሁኔታ ውስጥ እያለ ምንም አይነት ተስፋ ካልታየም የሚፈጠሩት ነገሮች አንደኛ የኑሮ ውድነቱ አለ፣ ሁለተኛ የጦርነቱ ምንም ተስፋ የማይታይ ከሆነ ትምህርቱ ላይ ተስፋ ይቆርጣል። በራሳቸው ተስፋ መቁረጥ፣ በሱስ በቀላሉ የመጋለጥ ምክንያቱም በቃ የጭንቀትና የድብርት ስሜቱን በፍጥነት ለመሸሽ ስለሚፈልጉ ቶሎ ብለው ወደ ሱስ የሚገቡት ያ ሱስ ለጊዜውም ቢሆን ያንን ስሜት እንደሚያስታግስላቸው ስለሚሰማቸው አብዛኛው ወጣት በጣም ለመታዘብ ያህል በጣም ሱስ ውስጥ እየገቡ ነው። በጣም በአፍላ እድሜያቸው ኢቨን ከትምህርት ቤት ከሃይ ስኩል ተማሪዎች ጀምሮ በጣም ወደ ሱስ የመጋለጥ መጠናቸው በጣም ከፍተኛ ሆኗል። እና ይህ ራስን መጉዳት፣ ራስን ለማጥፋት ማሰብ፣ በሁሉም ነገር መጨነቅ፣ መበሳጨት፣ በምክንያቱ ባልታወቀ ድብርት ስሜት ውስጥ መግባት እና እነዚህ ስሜቶች በጣም በወጣቶች ላይ ይታያሉ በአሁኑ ሰዓት ማለት ነው።
አመሰግናለሁ ቢኒያም። እንግዲህ እዚህ ጋር ውይይታችንን ገታ እናርግና እኛም የፌስቡክ ገጻችንን በመጠቀም አስተያየት ሰጮች ስልካቸውን እንዲተውልን ጠይቀን ነበር። በዛ መሰረት ስልካቸውን ከተውልን መካከል አንድ ሰው ጋር ደውለን ነበር። አስተያየቱን ሰምተን እንመለስ።
ባዩ ይባላለሁ ከባህር ዳር። ከዚህ ፍራት ጋር በተመለከተ ፍራትነት ጋር የወጣቶች ጊዜ በከንቱ መባከን የለበትም። ስለዚህ ስራም በመምረጥ ደግሞ ጊዜው መባከን ስለሌለበት በማንኛውም ባገኙት የስራ መስክ ተሰማርተው መስራት አለባቸው የሚል እምነት አለኝ በግሌ። ለምሳሌ መስራት የሚቻለው በግብርናው ዘርፍ መስራት ይቻላል። እንደሚታወቀው በሀገራችን የግብርናው ዘርፍ በደንብ ያልተሰራበት የስራ መስክ ስለሆነ በተለይ ለምሳሌ በግብርናው ዘርፍ የሚማሩ ወይም ደግሞ የተማሩ የተመረቁት በዚህ በጣም ውጤታማ ይሆናሉ። አንደኛ 70% እና ከዚያ በላይ ደግሞ በግብርና ዘርፍ የሚተዳደር ስለሆነ የሀገራችን ህብረተሰብ ያንን ፎከስ አድርጌ ነው ልመልስ የቻልኩት እንጂ በኢንጂነሪንግ ዘርፍ ለምሳሌ
አስተያየት ሰጫችን እንግዲህ ለወጣቶች በምን አይነት የስራ ዘርፍ ላይ ቢሳተፉ መልካም እንደሆነ የራሳቸውን ምክርና ጥቆማ አድርገዋል። ከውይይታችን ትንሽ ለየት ባለ ያለ ምክር ነው የሰጡት። ግን አሁን እየተወያየን ያለነው ይሄ ያለመረጋጋት፣ የፖለቲካ አለመረጋጋቱ በወጣቶች ስነ ልቦና ላይ እያሳደረ ስላለው ጫና ነው። ቢኒያም፣ ወደ አንተ እመለሳለሁ። እንግዲህ እነዚህ አሁን የፖለቲካ ለውጦች 4 ዓመታት አስቆጥሯል። አሁንም እለት እለት እየሰማናቸው ነው፣ አላቆሙም። በዚህ ውስጥ ወጣቶች ከተስፋ መቁረጥ፣ ከጭንቀት፣ ከድባቴ ለመውጣት አሁን ላይ ባሉበት በዚሁ ባሉበት ውስጥ ምን ማድረግ ይችላሉ? ራሳቸውን ከዛ ስሜት ለመታደግ ማድረግ ያለባቸው ነገሮች ምንድን ናቸው?
መልካም። እንግዲህ ችግሩ እንዳለ ይታወቃል እና ይህንን ችግር ለመቅረፍ ደግሞ ማን ነው ኃላፊነት ያለበት? ስለዚህ ሁሉም ሰው ኃላፊነት አለበት። የችግሩ ተጋላጭም ችግሩ አልነካኝም የሚለው ማህበረሰብ ክፍልም ቢሆን ይህንን ችግር ለመፍታት መተባበር አለበት። ምክንያቱም ለምሳሌ የአይምሮ እክል ወይም ደግሞ የስነልቦና ጉዳቶች እክሎችን ህብረተሰቡ በስራ አይነጋገራቸውም፣ ከመፈጠራቸው በፊት እንዴት ነው የምንከላከላቸው የሚሉት ለምሳሌ ወገቤን አመመኝ፣ የሰውነት ክፍሎቻችን ሆዴን አመመኝ የሚሉት ቃላቶች የምጠቀም ይቀላል አይምሮን አመመኝ ከማለት እና የአይምሮን ህመም ከማለት ጋር በጣም ከከፍተኛ ከሆነ ከአይምሮ ህመም ጋር የማገናኘት ሁኔታ ስላለን ለዚህ ለአይምሮ ህመም ወይም ደግሞ ለስነ ልቦና እክል ትኩረት አለመስጠት ይታያል እና ጉዳቱ ከተፈጠረ በኋላ ነው ብዙ ሰው የዚህን ችግር ምን ያህል ስር የሰደደ እና ብዙ ሰዎችን የሚያጠቃ እንደሆነ የሚረዳው። እና
ምናልባት ይሄ ግንዛቤም ከማጠር የመነጨ ይሆን? ምክንያቱም ብዙ ጊዜ የአይምሮ ጤናን በተመለከተ ግንዛቤ ኖሮን አላደግንም እንደ ማህበረሰብ። እና ምናልባት ከዛም ጋር እያይዘህ አክለህ እንድትነግረኝ ፈልጌ ነው።
መልካም። በሚገርም ሁኔታ ትክክል ነው ያልሽው። ምክንያቱም ከትምህርት ቤት ጀምሮ ሰው ስለ አይምሮ እየተማረ አይደለም የሚያድገው። ስለ ትምህርት አይነት ነው የሚማረው። አይምሮ እንዴት ነው የሚሰራው? አይምሮ እንደዚህ አይነት ችግሮች ሲያጋጥሙት እንዴት ነው የሚከላከለው? የአይምሮ ጤና ምን ማለት ነው? እንዴት ነው ሰው አይምሮን መጠበቅ የሚችለው በየቀኑ? ምክንያቱም ከፍተኛ የሆነ የአይምሮ እክል ከመግጠሙ በፊት ጥቃቅን የሆኑ በቤታችን የሚያጋጥሙ ጭንቀቶች፣ ችግሮች፣ እክሎችን እንዴት ነው ከዛ ነገሮች አይምሯችንን እየጠበቀ የምናድገው? ሲጀመር ከትንሽ ክፍል ጀምሮ ከህፃናት ጀምሮ እንዴት ነው ህፃናት ራሳቸው አይምሯቸው እንዲጠብቁ የሚደረገው? ንጽህናቸው እንዲጠብቁ ይማራሉ፣ እጃቸው እንዲታጠቡ፣ ሰውነታቸው። አይምሯቸው ግን ተረስተዋል። የአይምሮ ጤናቸው እንዴት እንደሚጠበቅ እንዴት ነው ራሳቸውን ከጭንቀት ከድብር ከእንደዚህ አይነት ስሜቶች እንዴት ነው ራሳቸውን የሚጠብቁት እንክብካቤ አይምሯቸው እንዴት የሚንከባከቡት የሚለው ነገር ትኩረት አልተሰጠበትም። ምክንያቱም በጣም ትልልቅ ቦታ ያሉትም ሀገራችን ላይ ያሉትም እያንዳንዱ አስተማሪዎችም የተለያዩም የመንግስትም መንግስታዊ ያልሆኑትም ድርጅቶች እዚህ ትኩረት ላይ በመስጠት ለህብረተሰቡ ከፍተኛ የሆነ ግንዛቤ መፍጠር ስለ አይምሮ ሰው ስለ አይምሮ እንዴት ነው የሚንከባከበው አይምሮ እንዴት ነው መንከባከብ ያለበት የሚለው በጣም በከፍተኛ ሁኔታ መሰራት አለበት። በኮሮና ጊዜ የተሰሩ ስራዎች አሉ። ኮሮናን ለመከላከል ሰውን እጅ እንዲታጠብ የተለያዩ ነገሮች አይምሮ ላይ መሰራት አለበት እና በየትምህርት ቤቱ ወጣቶችን በሚመለከቱ ፕሮግራሞች ላይ የቴሌቪዥንም የሬዲዮን ፕሮግራሞች ላይ ሊሆኑ ይችላሉ ስለ ልቦናና ወጣቱ ሰው ስለ አይምሮ ከትንሽነቱ ጀምሮ እንዴት ነው መከላከል ያለበት አይምሮ መንከባከብ ያለበት የሚለው በግንዛቤ መልክም ከዛም ባለፈ በትምህርት ደረጃ እንደ ካሪኩለም ተቀርጾ ሰው አእምሮን ጤና እንዴት መጠበቅ ይችላል ሳይንስ የሚለው ትምህርት አለ። የአእምሮን ሳይንስ መጠበቅ አለበት። ምክንያቱም ይህ አእምሮ ነው ሰውነትን በሙሉ የሚቆጣጠረው እና አእምሮ ላይ እስካልሰራን ድረስ ምንም ከባድ ነው የሚሆነው የሰውነት ጤና ብቻ ነው ተጠቅና እነዚህ ለማድረግ ቅድመ መከላከል ችግሮች ሲፈጠሩ ደግሞ እንዴት መደረግ አለበት እና ከችግሩ በኋላ ምን መደረግ አለበት የሚለው አሉ። ቅድመ መከላከል አሁንም እንዳልኩሽ ለህብረተሰቡ አዌርነስ ለረተር በማስተማር የተለያዩ ምሩ በደንብ እንዲያውቁ በማድረግ ከትንሽ ጀምሮ ሁኔታ በተፈጠረ ጊዜ ደግሞ ለምሳሌ ቀይ መስቀል ኢመርጀንሲ ኬዞችን ይሰራሉ። አደጋ ሲፈጠር ነው እዛ አደጋ ወይም ደግሞ ጦርነት ወይም ረሃብ የሆነ ነገር የተፈጠረበት ላይ ሰው አይምሮውን ከአይምሮ ጉዳት ወይም ደግሞ ከስነልቡና ጉዳት ለመከላከል እንዴት ነው ሳይኮሎጂካል ፈርስት ኤዶችን ምን ያህል ያውቃሉ ሰዎች? ፈርስት ኤድ ብዙ ጊዜ ለአካላዊ ምናምን የሚሰጠው ነው። ለአይምሮስ ለችግሮች ለትራውማ ኬዞች ሲፈጠሩ እንዴት ነው ይህንን ነገር ከፊዚካዊ ከአካላዊ ጤና ጋር እኩል በማድረግ አይምሮ ጤና ላይ እንዴት ነው የሚሰራው? ችግሩ የተፈጠረበት ኤሪያ ቦታ ላይ ከፍተኛ ችግር ጉዳቱ የተፈጠረበት አካባቢ ያሉት ማህበረሰቦች ለእነሱ እንዴት ነው ተደራሽ የሚሆነው? እንዴት ነው የሚያስተካክሉት? ይህንን የሚለው እያንዳንዱ ሰው ይህንን ማወቅ አለበት። ችግሩም ከተፈጠረ በኋላ እንዴት ነው ሪካቨር የሚያደርጉት? የተፈጠረውን ነገር እንዴት ነው አእምሯቸው ላይ ከፍተኛ የሆነ ችግር ጉዳት ሳይፈጥር እንዴት ነው ከዛ ችግር አእምሯቸው የሚያወጡት? የስነ ልቦናውን ከፍተኛ ከመሆኑ በፊት
እንደው ሰዓትም እየሄደብን ስለሆነ ጠቅለል አድርገህ እሱ ላይ ትኩረት ብንሰጥ፣ ለምሳሌ አሁን እንደ ግለሰብ ድባቴ ወይም ተስፋ መቁረጥ ውስጥ ያሉ ስራ አጥም ሊሆን ይችላሉ። ስራም ኖሯቸው ደግሞ ይሄ ጉዳይ ጭንቀት የሚፈጥርባቸው ወጣቶች እየሆነ ያለው ነገር ጭንቀት የሚፈጥርባቸው ወጣቶች ቀለል አድርገው በህይወታቸው ላይ ሊተገብሩት የሚችሉት የምትመክረው ነገር ምንድን ነው? እሱ በዛው አብረህ ሀሳብህን አጠቃልልኝ።
መልካም። እንግዲህ እንደ ግለሰብ ሁላችንም ማድረግ ያለብን ነገሮች አሉ። ሁል ጊዜ ስለ አይምሯችንን ከሚጎዱ ነገሮች መጠበቅ ሊሆን ይችላል። ለምሳሌ የሆነ ችግሮች ሲፈጠሩ መፍትሄ የምንላቸው እነዚህ አጓጉል ሱሶች፣ ከሱስ መራቅ። ለምሳሌ አንድ ሰው ከሱስ በራቀ ቁጥር በጣም በከፍተኛ ሁኔታ ላይ አይምሮ ላይ የሚፈጠረውን ጫናና ስነ ልቦናዊ ቀውሶችን መቀነስ ይችላል። ከሱስ ብቻ በመራቅ ማለት ነው። የመጀመሪያው ሌላው ደግሞ አእምሯችን ሊጠቅሙ የሚችሉ የተለያዩ ነገሮች ላይ መጽሐፍቶችን ማንበብ ሊሆን ይችላል። የስነ ልቦና አማካሪዎች ጋር መማከር ሊሆን ይችላል። በግሩፕ በመሆን ስለ አእምሮ ጤና መነጋገር፣ በየባስ ላይም ስንሆን፣ ታክሲ ላይም፣ ትራንስፖርት ላይም እንዴት ነው ስለ አእምሮ ጤናችን እንዴት ነው ለምንድን ነው ማናወራው? እንደ በጣም እንደሚያሳፍር ነገር ለምንድን ነው የምናየው? ስለዚህ ይህን ነገር ከተደረገ በቀላሉ ሰው ራሱን የራሱን አይምሮ እንዲጠብቅ ምቹ ሁኔታዎች ይፈጠሩለታል ብያምናለሁ።
እሺ፣ እንግዲህ የመጨረሻ አንድ ጥያቄ እዚህ ላይ ላክል። ኢትዮጵያ ላለፉት 60 እና ከዛም በላይ ለሚሆን አመት በተለያዩ ጦርነቶች ውስጥ ተማሪዎችን በተለያዩ ግጭቶች ውስጥ እያለፉ እዚህ ደርሳለች። ይሄ ደግሞ የትውልድ አዙሪት ወይም ደግሞ ጄኔሬሽናል ቶራማ የሚባለው ነገር ያስከትላል። በዘላቂነት በዚህ ጉዳይ ላይ አሁንም እየሆነ ያለው በተለያዩ የሀገሪቱ ክፍል የሆነው ነገር ለወደፊት ለሚመጣው ትውልድ፣ ለዚህም ይሄ ወጣት ለሆነው ትውልድ ሲያድግም የራሱ የሆነ የስነ ልቦና ጠባሳ ትቶ እንደሚያልፍ ይገመታል። እና ባለድርሻ አካላት ምን ማድረግ አለባቸው ከዚህ እዚህ ነገር ላይ ውጤታማ በሆነ መልኩ ለመቅረፍ ችግሩን ምን ማድረግ አለባቸው? እስቲ በሁለት ደቂቃ ውስጥ ፈጽምልኝ።
መልካም። እንግዲህ ትራውማ በአንድ ሰው ላይ ሊፈጠር ይችላል፣ ድጋሚ ደግሞ በአንድ ማህበረሰብ ላይ ደግሞ እንደ ማህበረሰብ ሊፈጠር ይችላል። በአንድ ግለሰብ ላይ ሲፈጠር ግለሰቡን ብቻ ሊጎዳ ይችላል። ማህበረሰባዊ ትራውማ ሲሆን ግን በዛ ማህበረሰቡ ላይ በጣም የመቆየት መጠን አለው። ምክንያቱም ሊተላለፍ ይችላል ለትውልድ ትውልድ ማለት ነው። እና በጦርነት በረሃብ በወረርሽኝ በዘር ማጥፋት የሚፈጠሩ የሆነ ቦታ ላይ ከተፈጠረ ማህበረሰቡ ላይ የማህበረሰባዊ ትራማ የመሆን እና ከፍተኛ ማህበረሰብን የመጉዳት መጠን አለው። እና ይሄ ነገር በተከሰተ ሰዓት ከመከሰቱ በፊት ቅድሚያ መከላከል መንገዶችን መስራት፣ ምክንያቱም ይህን አደጋ የሚፈጥኑ ነገሮችን የመቀነስ እያንዳንዱ መንግስታዊም ያልሆነውም የሆነውም አካል በቅንጅት መስራት አለባቸው፣ ከትንሽ ጀምሮ ማለት ነው። የተከሰተበት ቦታ ላይ ደግሞ በአፋጣኝ ከአካላዊ ጤናን ከመጠበቅ እኩል ለእኩል በአፋጣኝ የስነ ልቦና አእምሯቸውን ጤና የሚጠብቁ እንትኖችን ቀርጾ በስነሳት በባለሙያዎች በታገዘ መንገድ በትክክል ለዛ ማህበረሰብ ይህ ትራውማውን የሚያክምበትን ትራውማውን ከዚህ ትራውማ የሚወጣበትን መንገዶች በፍጥነት ወይም ደግሞ በተቀናጀ መልኩ መሰራት ይኖርበታል። ምክንያቱም የአንድ ሰው ብቻ አይደለም፣ ወይም የዛ የማህበረሰቡ ብቻ ኃላፊነት አይደለም። ይህ ነገር ሲያድግ ስል ይሰማል።
አዎ አዎ እየፈጸምክልኝ ሐሳብህን ጥሩ አድርገን የገለጽከው አጠናቀ
መልካም እና ምክንያቱም ከታወኑ ይሄ ነገር ያ ከዛ ማህበረሰብ የሚወጡ ሰዎች እንዴት ነው ጤነኛ አኑን አስተሳሰብ ይዟቸው ሌላን ሰው ሊቀሉ ይችላሉ? ይሄ ነገር ያደረሰባቸው ሰው እንደጠላትነት ላይ ይችላልና ጉዳት መልሶ ለራሳችን ስለሆነ መተባበር ይኖርብናል። ይሄ ጉዳት የደረሰበት ማህበረሰብ መታደግ አለበት። አይምሮን ከዚህ ትራውማ ውስጥ እንዲወጣ ማለት ነው ሁላችን ማለት ነው ካለብን ይያምናል።
እሺ እሺ። ቢኒያም የስነልቦና ባለሙያ ቢኒያም ከድርን ነበረ የሰማችሁት። እንግዳችን ስለሆን እናመሰግናለን። ግጭትና የፖለቲካ አለመረጋጋት በወጣቶች ላይ የሚያደርሱት ጫና የስነልቦና ጫና ነበረ ውይይታችን። ወደ ተከታዩ ዘገባዎች እንሻገራለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ከውጪ ወደ ኢትዮጵያ የሚገቡ የወረቀት ማምረቻ ግብአቶች በከፍተኛ ሁኔታ ማሻቀብ ወረቀትን በዋናነት በሚጠቀሙ ጋዜጦች ከገበያ ውጪ እንዲሆኑ እንዲሁም ደግሞ ዋጋቸው በእጥፍ እንዲጨምርና እንዲንር እያደረገ አድርጓል። መጽሐፍትም እንደ ልብ እየታተሙ አይደለም። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ 5ኛ ዓመት የኬሚካል ምህንድስና ተማሪ ሆኑ 5 ሴት ወጣት ተማሪዎች ታዲያ አትክልትና የፍራፍሬ ተረፈ ምርቱን በመጠቀም በትምህርት ቤታቸው ውስጥ በቤተ ሙከራ ባገኙት የፈጠራ ውጤት ግብአቱን በሀገር ውስጥ ማምረት ችለዋል። ይህም ታዲያ የሀገሪቱን የውጭ ምንዛሬ በማስቀረት መፍትሄ ሊሆን እንደሚችል ተስፋ ተጥሎበታል። ስመኝሽ ቆየ ከሶስቱ ወጣቶች ጋር ቆይታ አድርጋለች።
ናርዶስ አለሙ ይባላለሁ። የ5ኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ። በአዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ነው የምማረው።
እሺ። ላምሮት ታመነ ይባላለሁ። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የ5ኛ ዓመት የኬሚካል ምህንድስና ተማሪ ነኝ።
እሺ፣ አመሰግናለሁ። እኔ ሳሚራ ጀማል ይባላለሁ። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የ5ኛ ዓመት የኬሚካል ምህንድስና ተማሪ ነኝ።
የአትክልትና የፍራፍሬ ተረፈ ምርቶችን በመጠቀም የወረቀት ግብአት ማምረቻን የሰራችሁትና እስኪ ምን አይነት ፈጠራ ነው? በትክክል ከምን አይነት ተረፈ ምርቶችን የሰራችኋቸው የሚለውን ከናርዶስ ልጀምር።
እኛ ፈጠራ ምንድን ነው? የተለያዩ የፍራፍሬዎችን ልጣጮችን በመጠቀም ግን ቤዚካሊ ዋና የምንጠቀመው ከሹገር ኬን ወይም ደግሞ ከሸንኮራ አገዳ ምጣጭ በመጠቀም ለወረቀት ጥሬ እቃነት የሚያገለግል ፕልፕ ነው የሰራ ነው። እና ይህ ግብአት ለተለያዩ ፔፐር ኢንዱስትሪዎች እንዲሁም ለሳኒታሪ ፓድ፣ ለዳይፐር፣ ለጨርቃጨርቅ እንዲሁም ደግሞ ለተለያዩ ፓኬጂንግ ማቴሪያል ይሰራልን የሚችል ጥሬ እቃ ነው ማለት ነው።
ላምሮት ወደ አንቺ ልምጣና እንዴት ነው ያሰባችሁት ይህንን የፈጠራ ስራ ለመስራት?
እሺ፣ አመሰግናለሁ። 3ኛ ዓመት እያለን የኢንዱስትሪ ጉብኝት ምናምን ነበር ግቢያችን ውስጥና የወንጂ ወረቀትና የፐልፕ ማምረቻ ኢንዱስትሪ ስንሄድ እዛ በጣም የዚህ ምርት እጥረት እንዳለ እና ከውጭ በጣም በሀይ ፎሬን ከረንሲ እንደሚያመጡ ምናምን አስረዱን እና በቃ ለምን ተምረን ነበር ግቢያችን ውስጥ ስለ ፐል ፕሮዳክሽን ምናምን እና ለምን አንሰራውም በሚል ነው ወደዚህ ስራ የገባ ነው ማለት ነው።
ምን ያክል ጊዜ ፈጀባችሁ? እንደነገራችሁኝ ደግሞ ተረፈ ምርቶች የተጠቀማችሁት የሸንኮራ አገዳ እና የሙዝም አይቻለሁ። እዚህን የሰራችሁበትን ተረፈ ምርቶች ከየት ያሰባሰባችኋቸው? ሰሚራ ወደ አንቺ ልምጣ።
ተረፈ ምርቶቹን ያሰባሰብንበት መጀመሪያ ስንጀምር ከሙዝ ልጣጭ ነበረ። ስለዚህ ሙዝ ልጣጭ ለመሰብሰብ ያው ብዙ ነገር አድርገናል። የአትክልት የሚሸጡ ሰዎችን በማናገር እንዲሁም ደግሞ አብዛኛውን ራሳችን በመግዛት ልጣጩን ለማጠራቀም እና ይህን ኤክስፐሪመንቶች ለመስራት ችለናል። ሌላው ባጋስን ወይም የሸንኮራ ምጣጭን ከወንጂ ሹገር ፋክትሪ በቀጥታ በመሄድ ለማግኘት ችለናል ማለት ነው።
ውጤቱ ምንድን ነው የሚባለው? በወረቀት፣ በዳይፐር፣ በሞዴስ ምርት ላይ ያላቸው ሚና ምንድን ነው? ናርዶስ ወደ አንቺ ልምጣ።
ውጤቱ ፐልፕ ይባላል እና በላብራቶሪ ስኬል በስሞል ስኬል ግቢያችን በሚገኙ በላብራቶሪ እቃዎችን የሰራ ነው እና 4 ሂደቶችን ተጠቅመን የመጨረሻውን ፐልፕ በመስራት ወደ ፔፐር የምንቀይርበት ላይ ደግሞ ወንጂ ፋክተሪ ሄደን እዛ ነው የተለያዩ የወረቀት ውጤቶች ለፓኬጂንግ የሚሆን ለመጻፊያነት የሚያገለግሉ ወረቀቶችን ደግሞ እዛ ሄደን ቀይረን የመጣ ነው ማለት ነው።
ውጤቱን ከባለሙያዎቹ ጋር ከፋብሪካዎቹ ጋር ለማሳየት ሞክራችኋል? ያለው ጥቅም ምን አይነት ነው በሰፊው ቢመረት?
ቅድም ናርዲ እንዳለችሽ እዚህ ላብ ስኬል ውስጥ የሚሰሩ ስራዎችን ተንካደረግን በኋላ ፐልፑን ካመጣን በኋላ ኳሊቲውን ለማጣራት ወንጂ ወረቀት ፋብሪካ ሄደን ነበር። እዛ አስቀይረን ኳሊቲ ፓልፕ እንደሆነ አረጋግጠውልናል። የወረቀት ፋብሪካዎች እየተዘጉ እንዳሉ እዛ አካባቢ ምናምን ለማጣራት ችለናል። እና የኛ አሁን ያመረት ነው ይሄ በስሞል ስኬል ኦልሬዲ ፕሮቶታይፒንግ ምናምን ስቴጅ ሁሉንም አልፏል። እና ይሄ ወደ መሬት ቦርድ እና ትንሽ ስኬሉ ከፍ ተደርጎ ቢሰራ አሁን ያለውን የፓልፕ እጥረት እና የወረቀት ማምረት አቅማችን ከፍ ያደርጋል ብዬ ያስባለሁ።
ከሌሎች ከውጭ ከሚመጡት ከነበሩት ምርቶች ወይም ከሌሎች ተመሳሳይ ምርቶች ጋር አወዳድራችሁት ጥራቱን ደረጃ ለማወቅ ችላችኋል? ሰሚራ መመለስ።
ጥራቱን ወንጂ የወረቀት ማምረቻ ነው ያስፈተሽ ነው። ኤክስፐሪመንቱን ትንባሉልን መሰረት የኛ ፐልፕ ኢምፖርት ከሚያደርጉት ፐልፕ ጋር ፓራሌል የሆነ ውጤት እንዳለው ማግኘት ችለናል ማለት ነው። ስለዚህ እነሱም በብዛት ብናቀርብላቸው ሊገዙን እንደሚችሉ እና ደንበኛችን መሆን እንደሚችሉ በጣም በጉጉት ነበረ የውጭ ምንዛሬ እንትን ስላስቸገራቸው የገለጹልን ማለት ነው።
ምን ያክል መጠን ያለው ነበር ያመረታችሁት?
ወደ 800 ኦልሞስት 1 ኪሎግራም የሚጠጋ ፐልፕ ማለት ነው። በተለያየ ነው ሮ ማቴሪያላችንን እየቀያየርን።
ምን ያክል ተረፈ ምርቶችን ተጠቀማችሁ ናርዶስ?
መጀመሪያ በሹገር ኬን የሰራ ነው ላይ በአንድ ኪሎ ግራም እስከ 2 ኪሎ ግራም ድረስ ሮ ማቴሪያሎችን ተጠቅመናል። ለባናና ፊል ለሆነ ደግሞ ብዙ ሮ ማቴሪያል መጠቀም ስላለብን ትንሽ በዛ አድርገን እስከ 3 ኪሎ ግራም ሮ ማቴሪያል ተጠቅመን ነው ይህንን ፕሮዲስ ያደረግነው።
እንግዲህ ተረፈ ምርቶችን የሚጠቀም የፈጠራ ውጤት እንደመሆኑ ቆሻሻን ከማስወገድ እና አካባቢ ንጹህ ከማድረግ አንጻር በተለይ ደግሞ ለአየር ብክለት ጋር በተያያዘ ምን ያክል ጥቅም ይኖረዋል ለአምሮት?
እሺ፣ የአካባቢ ጥበቃ ላይ የኛ ስራ በጣም እንትን ኢምፓክት ይኖረዋል፣ ግልጽ ነው ማለት የምንጠቀመው ዌስት እስከሆነ ድረስ። ሌላው ደግሞ ከውጭ አሁን ብዙ ጊዜ ፓልፕ የሚሰራው ከእንጨት ነው ከዚህ በፊት እና እሱን ሳብስቲቱት በማድረግ በዚህኛው በዌስት ሳብስቲቱት ሲደረግ የእንጨት መቆረጥ ይቀራል እና ይሄንም ዲፎረስቴሽንን በጣም እንደሚቀንስ እናስባለን።
ወደፊት ይሄንን በስፋት ለመስራት ሀሳብ ያላችሁ ይመስላል እና የወደፊት እቅዳችሁ ምንድን ነው? በምን መልኩ ነው ይሄንን ወደ ገበያ ስራ ማምጣት የምታስቡት?
መስራት ያለብንን ፕሮቶታይፒንግ ስቴጅ አልፈናል፣ ብዙ ነገር አልፈናል። የሚያስፈልገን አሁን ፋይናንስ፣ መሬት የሚባሉ ነገሮች እነሱን ማግኘት እስካሁን አልቻልንም። ያው እነሱን ማፈላለግ፣ ለኢንቨስተር ማናገር፣ የተለያዩ ቦታዎች ሄድን ፒች በማድረግ ምናምን እየሞከርን ነው እና እንግዲህ በአንድ 2 ዓመት ውስጥ እንደ እግዚአብሔር ፈቃድ መሬት ላይ እናወርዳለን ብለን እናስባለን። ይህን ስራ ኢንቨስትመንት ኮስታችን ደግሞ እስከ 16 ሚሊዮን ድረስ ይፈጫል እና ይህን ያለው የሚያስፈልገን ወደ መሬት ለማውረድ ማለት ነው። ይህን ስራ
በተቋም ደረጃ ማለት ድርጅት መስርታችሁ ሌጋሊ ተመዝግባችሁ ነው እየሰራችሁት ያላችሁት ወይስ ገና በዛም ላይ ሂደት ላይ ናችሁ?
እሱን ሬጅስተር ተደርጓል። ሆማስ ማኒፋክቸሪንግ ፒኤልሲ ወይም ሆማስ ፓል ፕሮዳክሽን ፒኤልሲ ተደርጓል፣ ጸድቆልናል።
ለአካባቢ ጥበቃ ከዛም አልፎ ደግሞ ለተለያዩ ፋብሪካዎች ግብዓት ሆኖ የውጭ ምንዛሬንም በማስቀረት የዋጋ ግሽበትንም በመቀነስ ትልቅ አስተዋጽኦ የሚያደርግ የፈጠራ ስራ መስራት ችላችኋል እና ምናልባት ለሌሎች ሴት ተማሪዎች እህቶቻችሁ ማለት የምትፈልጉት ማስተላለፍ የምትፈልጉት መልእክት ካለ ከናርዶስን ጀምርና
የፈጠራ ስራ ሲባል እኔም ማስተላለፍ የምፈልገው መልእክት ብዙ ተማሪዎች እዚህም እንዳየ ነው ነገሩን በጣም አክብደው ያዩታል እና ከመጀመሪያው አይዲያ ማምጣት የሚለውን ነገር ቀለል አድርገው እንዲያዩት ማለት ቀላል ነገር ነው። ጀስት ምን እኛም ስንጀምር ከትንሽ ነገር ነው የተነሳ ነው፣ ጀስት አይዲያ ይዘን ነው። ግን መንገድ ውስጥ ሲገባ ብዙ ሰዎችን ማግኘት፣ ኮሚኒኬሽን፣ ኔትወርኪንግ ማስፋት የሚባሉ ነገሮች አሉ እና ብዙ አይነት ትምህርቶችን እየወሰድን ነው እዚህ ደረስ ነው። ስለዚህ ከመጀመሪያውም አለመፍራት፣ ኢኖቬሽን የፈጠራ ስራ የሚባለውን ነገር እንደ ትልቅ ነገር አድርጎ አለማሰብ።
ላምሮትስ?
አንድ እንዳለችው ነው፣ ብዙ የተለየ ነገር የምጨምረው ነገር የለም። ያው ኢኖቬሽን ስራን ብዙ አርቆ አለማየት ነው። ከታሰበበት ሁሉም ይቻላል ማለት ይባልቃል።
ሰሚራስ፣ የምታስተላልፊው የምትመክሪው መልእክት?
ብዙ ጊዜ ሳይንሱ ላይ አይደለም ችግሩ፣ ሴቶች ወንዶች ብለን የምናከፋፍለው እና እኔ ማስበው በዋነኝነት ሳይንሱን ከተማርም በኋላ ከስተማይዝ አድርጎ ምንድን ነው ያለው ችግር የሚለውን ተመልክቶ መሬት ላይ ሊወርድ በሚችል መልኩ ሳይንሱን ችግሮችን ቤዝ አድርገው ቢነሱ ኢኖቬሽንም ፈጠራም ወይም ደግሞ ስራ የምንለውን ነገር ማስኬድ ቀላል ማለት እያስባለሁ።
እንግዲህ ትልቅ ቦታ ደርሶ አድጎ ደግሞ ጋሜ እንደምንገናኝ ተስፋ አደርጋለሁ። መልካም እድል እመኝላችኋለሁ።
እሺ፣ በጣም አመሰግናለሁ።
ቢናቤ እዚህ ላይ ተጠናቀቀ። ሰላም ጤና ስጥልኝ። ደህና ደሩ።